Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
With this, I hope this will be the last meeting here.
ይህ በአዲስ አበባ የምናደርገው የመጨረሻ ስብሰባ እንደሚሆን ተስፋ አደርጋለሁ። ምክንያቱም ካሁን በኋላ የሰላም ስምምነቱን ወደ ደቡብ ሱዳን እየወሰድን ነው።
በጁባና በሌሎችም ዋና ዋና ከተሞች የሚሰፍረው ኃይል ቁጥር ላይ የተስማሙት የደቡብ ሱዳን ተቀናቃኝ ወገኖች አጠቃላይ ስምምነቱን ተግባራዊ ለማድረግ ምቹ ሁኔታ ተፈጥሯል ካሉበት ዘገባ የተወሰደ ነው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል።
ኤችአይቪ ኤድስ በእጅጉ ተስፋፍቶባት በቆየችው ደቡብ አፍሪካ በህመሙ ሳቢያ ለሞት የሚዳረጉ ሰዎች ጉዳይ አሁንም ብዙም አይነገርም ሲል አንድ ዘገባ ተቸ። በዚህም ላይ ዝርዝር ይዘናል።
ከምሽቱ ዋና ዋና ዜና መካከል ባለፈው ቅዳሜ ግብጽ ውስጥ የተከሰከሰው የሩሲያ አውሮፕላን በእኔ ምክንያት የወደቀ ነው ይላል አሸባሪው አይሲስ። ዓለም አቀፍ የፍልሰተኞች ድርጅት ውስብስብ ለሆነው የሜዲትራኒያን አቋራጭ የስደተኞች ችግር መፍትሄ ይሆናል ሲል ባለፈው ዓመት ሐምሌ ያቀረበውን እቅድ አሻሽሏል የሚሉ ይገኙባቸዋል።
የዕለቱ መደበኛ ቅንብሮቻችን ሐኪሙን ይጠይቁና ንግድና ምጣኔ ሀብት በልዩ ልዩ ርዕሶች ላይ ትኩረት ካደረጉ ቅንብሮች ጋር በሁለተኛው አጋማሽ ጠብቋችኋል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ከዛሬ ማክሰኞ ጥቅምት 23 2008 ዓ.ም ዝግጅቶቻችን ጋር ተረኛ አስተናጋጆች አሉላ ከበደና
አዲሱ አበበ ከፕሮግራም አቀናባሪው ንጉሱ ታምሬ ከስርጭት መሐንዲሱ ጋር አብረን እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና እናሰማለን። የሩሲያውን አውሮፕላን የጣልኩት እኔ ነኝ በማለት እስላማዊ መንግስት ነኝ ባዩ ነውጠኛ ቡድን የሰጠውን ቃል ፕሮፓጋንዳ ነው በማለት የግብፁ መሪ አብዱል ፈታህ ኤልሲሲ ዛሬ ማክሰኞ አስተባበሉ። ፕሬዚዳንቱ ለቢቢሲ በሰጡት ቃል በአይሲስ ምክንያት ነው አውሮፕላኑ የወደቀው የሚለው ፕሮፓጋንዳ የግብፅን መልካም ገጽታና የተረጋጋ ሰላም ማጥለሚያና ማደፍረሻ አንዱ አካል ነው ብለው እመኑኝ ሳይና ውስጥ የደረሰው አደጋ በግብፅ ሙሉ ቁጥጥር ስር ነው ሲሉም አስገንዝበዋል። ይህ በእንዲህ እንዳለ ግብፅ ውስጥ የሚገኙ አጣሪዎች ቅዳሜ ለታ የተከሰከሰውን የሩሲያ ሜትሮጀት A321 ስብርባሪ እየመረመሩ ናቸው። የሩሲያ ቤተሰቦችም የ140 ሰዎችን አስከሬን ማግኘታቸው ታውቋል። የዚሁ የሩሲያ አውሮፕላን ሰለባ ቤተሰቦች የሟቾችን አስከሬን ለይተው እየተረከቡ ሐዘናቸውም እየገለጡ ናቸው። አሶሺየትድ ፕሬስ እንደዘገበው የመጀመሪያዎቹ 10 አስከሬን ማንነት ተለይቶ ታውቋል። አንድ የሩሲያ የአስቸኳይ ጊዜ ሁኔታዎች ሚኒስቴር ቃል አቀባይ ለአሶሺየትድ ፕሬስ እንዳስረዱት በአጠቃላይ የ140 ሰዎች አስከሬንና ከ100 የሚበልጡ ልዩ ልዩ የሰውነት ክፍሎች ትናንት ሰኞና ዛሬ ማክሰኞ በአንድነት ሆኖ በሁለት የመንግስት አውሮፕላኖች ወደ ሴንት ፒተርስበርግ ተጓጉዘዋል። 224 ሰዎችን የጫነው አውሮፕላን ባለፈው ቅዳሜ ከግብጿ ሻርም ኤል ሼክ በተነሳ በ20 ደቂቃ ውስጥ ተሰባብሮ ሲወድቅ መንገደኞቹ በሙሉ መሞታቸው ታውቋል። ከነዚህ መካከል 7 የአውሮፕላኑ ሰራተኞች ሲሆኑ 3 የዩክራይን ዜጎችም ነበሩበት።
ዓለም አቀፉ የፍልሰትና ከፍልሰት ተመላሾች ጉዳይ ድርጅት IOM ውስብስብ ለሆነው ሜዲትራኒያን አቋራጭ ስደተኞች ችግር መፍትሄ ይሆናል ሲል ባለፈው ዓመት ሐምሌ ወር ያቀረበውን እቅድ አሻሽሏል። አዲሱ እቅድ ተከታታይ ጣልቃ ገብነትን ተግባራዊ ማድረግን ጨምሮ እስከ መጪው የአውሮፓውያኑ ዓመት 2016 መጨረሻ የሚቆይ መርሃ ግብርም ዘርግቷል። ኪም ሉዊስ አጠር ያለ ዘገባ አቀናብራለች። ሰለሞን ክፍሌ ያቀርበዋል።
የአዲሱ እቅድ ሰነድ የተባበረ ምላሽ ላለው ለዚህ የፍልሰተኞች መብትና ግዴታ 4 ትልሞችን ዘርዝሯል። በመላው አውሮፓ ከሰሐራ በታች ባሉ ከፊል አፍሪካ፣ በመካከለኛው ምስራቅና በሰሜን አፍሪካ ያሉ ሀገሮች መውሰድ አለባቸው ያላቸውን አስፈላጊ እርምጃዎችም አካቷል። ሊዮናርድ ዶይል የአይኦኤም ማለት የዓለም አቀፉ ፍልሰተኞች ድርጅት ቃል አቀባይ ናቸው። የእቅዱን አብይ ዓላማና ሀገራቱ መተግበር ያስፈልጋቸዋል ያላቸውን አብራርተዋል።
ወደ አውሮፓ በሚያደርጉት እጅግ አደገኛ ጉዞ ወቅት እንዴት በተሻለ መንገድ መርዳት እንችላለን የሚለው ጥያቄ ዋነኛው ነው። ከሁሉ አስቀድሞ የፍልሰተኞቹን ሕይወት ማትረፍ አንደኛው የእርዳታው አካል ነው። መብቶቻቸውን ማክበርና ከደረሱም በኋላ የዕለት ተዕለት አስፈላጊ ፍላጎቶቻቸውን ማሟላት ይሆናል።
የአይኦኤም ቃል አቀባይ አክለውም ቅድሚያ ተግባራት ሊሆኑ ይገባሉ ያሏቸውን አሳስበዋል።
IOM has launched, you know, a major response plan, if you will, which is looking at
and በቅድሚያ ማድረግ ያለብን ነገር ካለ ህይወት አድን እርዳታ ማቅረብ ነው። በተለይ ለአደጋ በተጋለጡበት ሁኔታ ማድረግ የሚጠበቅብን ይኸው ነው። ከዚያ ከስቃያቸው የሚገላገሉበትን እርዳታ መስጠትና ሰብአዊ መብቶቻቸው እንዲከበሩ ማድረግ ከህገ ወጥ አስተላላፊዎችና ሌሎች ሊያደርሱባቸው ከሚችሉ አደጋዎች መከላከል አንዳንዶቹ ናቸው።
አዲሱ ያለም አቀፉ የፍልሰተኞች ድርጅት የተግባር እቅድ የመንግስታቱ ትብብር ወሳኝነት ላይ ያሰምርበታል።
ከፍልሰተኞች ዜና ሳንወጣ የአውሮፓ ህብረት የድንበር መቆጣጠሪያ መስሪያ ቤት የመጀመሪያውን የፍልሰተኞች መመዝገቢያ ማዕከል ደሴቶች ላይ መክፈቱ ተገለጠ። በዚህ በሌስቦን ደሴት በዚህ ዓመት ከ300,000 በላይ ፍልሰተኞች ናቸው ግሪክ ደሴት መግባታቸው የተመዘገበው። ብዙዎቹ የገቡት ባለፉት 6 ሳምንታት ሲሆን በዚህም የደሴቲቱን ህዝብ ቁጥር በ3 እጥፍ ከፍ አድርጎታል። ከቱርክ ወደ ግሪክ የሚፈልሱ ስደተኞች ብዛት ከዚህ ቀደም ከሊቢያ በሜዲትራኒያን በኩል ወደ ኢጣሊያ የሚገቡትን መብለጡም ታውቋል። IOM ማለት ዓለም አቀፉ የፍልሰተኞች ድርጅት እንደሚለው ከቱርክ ወደ ግሪክ የሚሻገሩ ባለፉት 4 ቀናት ቁጥራቸው ቀንሶ ታይቷል። የዚህ ምክንያት ደግሞ የሚያልፉበት ውሃ ንጽህናው የተበላሸ በመሆኑ ነው። በዚህ ላይ የማሪታይም ሰራተኞች የሥራ ማቆም አድማ በማድረጋቸው ሁኔታው ቁጥጥሩን የበለጠ ዝግ ያደርገዋል ተብሏል። በIOM ግምት መሰረት ባሳለፍነው እንደ አውሮፓ አቆጣጠር ኦክቶበር ወይም ጥቅምት ወር ባህር ተሻጋሪ ፍልሰተኞች ቁጥር 200,000 ደርሷል። ይህም ለአመቱ ከፍተኛ ቁጥር መሆኑ ነው። በአማዎች በኩልም በየጠረፉ የባህር በሮች አያሌ ቁጥር ያላቸው ፍልሰተኞች መሞታቸው ታውቋል።
ሞት ለአሜሪካ የሚለው መፈክር የአሜሪካን ህዝብ የሚመለከት ሳይሆን በአሜሪካ ፖሊሲዎች ላይ እየተነጣጠረ ነው ሲሉ ከፍተኛው የኢራኑ ሃይማኖታዊ መሪ በኦፊሴላዊው ድረገጻቸው ላይ ገለጡ። አያቶላ አሊ ሆሚኒ ይህን የገለጡት ቴህራን የሚገኘው ዩናይትድ ስቴትስ ኤምባሲ ከዚህ ቀደም የተወሰደበትን 36ኛ ዓመት አደጋ የታሰበበት በዓል ለኢራን ተማሪዎች ባደረጉት ንግግር ላይ ነው። ያኔ አማጽያን ተማሪዎች ኤምባሲውን ጥሰው በመግባት 52 አሜሪካውያንን ለ444 ቀናት አግተው ማቆየታቸው አይዘነጋም። ከዚያ ጊዜ አንስቶም ሁለቱ አገሮች ዲፕሎማሲያዊ ግንኙነት ኖሯቸው አያውቅም። ይሁንና የወቅቱ ፕሬዚዳንት ሐሰን ሮሃኒ የኒውክሌር ስምምነቱን ጨምሮ አያሌ ግንኙነቶችን ማድረጋቸው ይታወቃል።
በእንግሊዙ ምክር ቤት ውስጥ የሚገኝ አንድ ኮሚቴ ሶሪያ ውስጥ የአየር ጥቃት መቀጠሉን በመቃወም ባወጣው መግለጫ የአየር ጥቃቱ ከመቀጠሉ አስቀድሞ ጠቅላይ ሚኒስትር ዴቪድ ካሜሩን መንግስታቸው የአየር ጥቃቱ በሚያስከትላቸው ህጋዊ፣ ፖለቲካዊና ወታደራዊ አደጋዎች ዙሪያ ለተነሱ ጥያቄዎች መልስ መስጠት ይኖርበታል ሲል ጠይቋል። ኢራቅ ውስጥ በሚገኘው እስላማዊ መንግስት ነኝ ባይ ነውጠኛ ቡድን ላይ በሚካሄደው ዩናይትድ ስቴትስ መራሹ የአየር ጥቃት ብሪታንያ አንዷ ሸሪክ አገር መሆኗ ይታወቃል። ሆኖም ጠቅላይ ሚኒስትሩ ዴቪድ ካሜሩን ለዚህ ተልእኮ ወታደሮችን ለመስደድ በቂ ድጋፍ አላገኙም። በምክር ቤቱ የውጭ ግንኙነቶች ኮሚቴ ጉዳዩን ሲያስረዳ ለሶሪያው ቀውስ ፖለቲካዊ መፍትሄ መሻት እንጂ ብሪታንያ በአየር ጥቃቱ መካፈሏ በመፍትሄ ፍለጋው ድርድር ወቅት ቦታ ያሳጣታል ብሏል።
ሞስኮ የሶሪያው ፕሬዝዳንት ባሽር አልአሳድ ዋነኛ ደጋፊ ብትሆንም ፕሬዝዳንት አሳድ ስልጣን ላይ እንዲቆዩ ግን ፖሊሲው አይደግፍም ሲሉ አንድ የክሬምሊን ቤተ መንግስት ቃል አቀባይ አስታወቁ። የአሳድ ስልጣን ላይ መቆየት ከሩሲያ የውጭ ፖሊሲ አላማ ጋር የተያያዘ እንዳልሆነ ቀደም ሲል አመልክተናል ያሉት ቃል አቀባዩ የፈላጭ ቆራጭነት ፖሊሲንም እንቃወማለን ያሉት።
የመን ውስጥ ኃይለኛ ነፋስና ጎርፍ የቀላቀለ ያልተለመደ አውሎ ነፋስ ከባድ ውድመት ማድረሱ ተገለጠ። በየመኗ አምስተኛ ትልቋ ከተማ ሙክላላ ውስጥ የደረሰው ይህ ከባድ አውሎ ነፋስ በሰዓት የ130 ኪሎ ሜትር ፍጥነት ነበረው። ሙክላላ ከተማ ነውጠኛው የአልቃይዳ የሚቆጣጠራት ከተማ ስትሆን አውሎ ነፋሱ ውድመቱን ያደረሰው በዛሬው ዕለት እንደሆነም ታውቋል። በሰው ሕይወት ላይ የደረሰ ጉዳት ስለመኖሩ እስካሁን የተገለጠ ነገር የለም። የቱርክ ባለስልጣናት ፕሬዝዳንቱን ሬሴፕ ታይብ ኤርዶጋንን ከስልጣን ለመገልበጥ ያሴራሉ ከተባሉ አመጸኞች ጋር የተባበሩ ናቸው ያሏቸውን 35 ሰዎች ዛሬ በቁጥጥር ስር አዋሉ። እስሩ የተካሄደው ኢዝሚር በተባለች የወደብ ከተማ ሲሆን ድምጽ ሰጪዎች ለፕሬዝዳንት ኤርዶጋን AKP ፓርቲ የብዙሃን ድጋፍ በሰጡ በሁለተኛው ቀን መሆኑ ነው። የዶጋን ዜና አውታር እንደዘገበው ፖሊሶች በተለያዩ ኢዝሚር ከተሞች የሚገኙና ማዕከሉን ዩናይትድ ስቴትስ ውስጥ ያደረገውን ሙስሊም የሃይማኖት መሪ ፉቱላህ ጉለን የሚደግፉትን የቢሮ ከበርቴዎች በቁጥጥር ስር አውሏል። ባለፈው ሳምንት የቱርክ ባለስልጣናት ከጉሌን ጋር ተባባሪ ነው የተባለ አንድ ታዋቂ የቱርክ የሚዲያ አውታር በቁጥጥር ስር መዋላቸው ተገልጧል። ዜናው አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ
አዲሱ አበበንን የሰዓቱ የዓለም ዜና ነበር። ይቅርታ
አዲሱ ቀጥል።
ይቅርታ የሰዓቱን የዓለም ዜና ነው የሰማችሁት። ለዘገባ ከሚቀጥለው ዘገባ ግን ለቅምሻ ይችን
በሁለት እጅ ነው መሳተፍ አለብን። አንዱ መተማመንነት ማሳደግ፣ ሁለተኛ ደግሞ ከገበያ ጋር በደንብ ማሳሰርና ገበሬው ጥሩ ዋጋ እንዲያገኝ ነው።
ሃሊድ ቦምባ የኢትዮጵያ ግብርና ትራንስፎርሜሽን ወይም የለውጥ ተሐድሶ ድርጅት መሪ የሰጡት አስተያየት ነው።
አንድ አገር መዋቅራዊ የሆነ ለውጥ ይታይበታል በሚባልበት ጊዜ ያን ኋላ ቀር የሆነው ወይም ደግሞ ብዙ ምርት የማያመርተው የኢኮኖሚ ክፍል ዘመናዊ የሆነ ሂዷል ማለት ነው።
እኚህኛው ደግሞ የምጣኔ ሀብት ባለሙያው ዶክተር አግሎግ ቢራራ ናቸው። የምሽቱ ንግድና ምጣኔ ሀብት ዝግጅት በኢትዮጵያ ግብርና ዘርፍ ልማት ያተኩራል። አሁን በስርጭቱ የጊዜ ሰሌዳ መሰረት ቀዳሚው የምሽቱ አብይ ርዕስ ነው።
ቀደም ብለን በመግቢያው እንደጠቆም ነው በጁባና በሌሎችም ዋና ዋና ከተሞች የሚሰፍረው ኃይል ቁጥር ላይ የተስማሙት የደቡብ ሱዳን ተቀናቃኝ ወገኖች አጠቃላይ ስምምነቱን ተግባራዊ ለማድረግም ምቹ ሁኔታ ተፈጥሯል ይላሉ። የተቃዋሚዎቹ መሪዎች ግጭቱ ከተቀሰቀሰ ከሁለት ዓመት በኋላ ለመጀመሪያ ጊዜ ወደ ጁባ ሊጓዙም መስማማታቸው ተመልክቷል። እስክንድር ፍሬው ዝርዝሩን ይዟል።
እስካሁን ከነበሩት የደቡብ ሱዳን የሰላም ሂደት የስምምነት ስነ ስርዓቶች ያሁኑን ያክል ወደ ትግበራ የቀረበ ያለ አይመስልም። በአዲስ አበባው ሸራተን ሆቴል በተካሄደው የፊርማ ስነ ስርዓት ላይ የተገኙት ሁሉ ይህንን ያንጸባረቁት የተቃዋሚዎቹ ዋነኛ ተደራዳሪ ታባን ደንጋይ ስምምነቱን ለመተግበር ወደፊት ልንጓዝ ዝግጁ ነን ብለዋል።
We believe today the 3rd of this month mark a historical day.
ይህ ለፈረምነው የሰላም ስምምነት ሙሉ በሙሉ መተግበር አንድ ጠቃሚ እርምጃ ነው። ከሁለት ቀናት በፊት ከዚህ በኋላ የሚያከናውናቸው ተግባራት የጊዜ ሰሌዳ ተያይዞ ሰነድ መፈረማችንን ታስታውሳላችሁ። በዚህ ወር አጋማሽ የኤስፒኤልኤም ኤስፒኤልኤ የልዑካን ቡድን ወደ ጁባ እንደሚጓዝ ይፋ ማድረግ እፈልጋለሁ። ጓድ ማይክል የማስታወቂያ ሚኒስትሩን ማለታችን ነው። ለአቀባበሉ ይዘጋጁ። በዚያ ለሚኖረን ቆይታ ለሚያስፈልጉን አገልግሎቶችም እንዲሁ።
የደቡብ ሱዳን የማስታወቂያ ሚኒስትርና የመንግስት ተጠባባቂ ዋነኛ ተደራዳሪ ማይክል ማኩይልዌዝ ሂደቱ በጁባ እንደሚቀጥል ተስፋቸውን አንጸባርቀዋል።
ይህ
በአዲስ አበባ የምናደርገው የመጨረሻ ስብሰባ እንደሚሆን ተስፋ አደርጋለሁ። ምክንያቱም ከአሁን በኋላ የሰላም ስምምነቱን ወደ ደቡብ ሱዳን እየወሰድን ነው። ወደ ደቡብ ሱዳን እየወሰድን ባለበት በዚህ ሰዓትም ኢጋድ ላከናወነው መልካም ሥራ ምስጋና እናቀርባለን።
ዛሬ በተፈረመው ስምምነት መሰረት የፕሬዝዳንቱንና የተቀዳሚ ምክትል ፕሬዝዳንቱን ጠባቂዎች፣ የጋራ የጦር ኃይል እዝን፣ ብሔራዊ የደህንነት አገልግሎቱን ጨምሮ ወደ 5000 ወታደሮች በጁባ ይሰፍራሉ። ከመንግስትና ከተቃዋሚዎች በእኩል የተውጣጣ 3000 የተቀናጀ የፖሊስ ኃይልም ይኖራል። በስምምነቱ መሰረት የቅድመ የሽግግር መንግስት ጊዜ የሚባለው ወቅት እንደ አውሮፓውያን አቆጣጠር በመጪው ታህሳስ 28 ይጠናቀቃል። በታህሳስ 15 እና በጥር 15 መካከል ደግሞ ብሔራዊ አንድነት የሽግግር መንግስት ይቋቋማል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደ መጽሔቱ የትንታኔ ርዕሶች እንሻገራለን። የአካባቢ ደህንነት ማዕከል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናልና በናይጄሪያ የሚገኙ የሰብአዊ መብትና የልማት ድርጅቶች በአንድነት ሆነው ሼል የነዳጅ ኩባንያ በኒጀር ዴልታ በአራት አካባቢዎች የፈሰሰውን ነዳጅ አጥልቻለሁ ማለቱ ሐሰት ነው ሲሉ ከሰሱ። የአሜሪካ ድምፁ ክሪስቲን ከአክራ ዘገባ ልኳል። ትዝታ በላቸው ታቀርበዋለች።
በናይጄሪያ ኒጀር ደልታ ኦጎኒላንድ አካባቢ የነበረው በነዳጅ የአካባቢ ብክለት እጅግ ከፍተኛ ስለነበረ የተባበሩት መንግስታት ድርጅት የከባቢ ደህንነት ፕሮግራም እንደ አውሮፓ አቆጣጠር በ2011 ዓ ም ባወጣው ጥናት ለማጽዳት ብዙ አስርተ ዓመታትን ይወስዳል ብሎ ነበር። የሰብአዊ መብት ተንከባካቢው ድርጅት አምነስቲ ኢንተርናሽናል በበኩሉ የሼል ኩባንያ ከዓመታት በፊት አጸዳኋቸው ባላቸው ነዳጅ በፈሰሰባቸው አካባቢዎች በአይን የሚታይ ያለው የአካባቢ ብክለት መኖሩን ይናገራል። ማርክ ዲሙት የአምነስቲ ኢንተርናሽናል የንግድና የሰብአዊ መብት ጉዳዮች አጥኚ ናቸው።
በአንዱ ቦታ በተለይ እንደ አውሮፓውያን ዘመን አቆጣጠር ከ1970 ዓመተ ምህረት ጀምሮ የነበረ የነዳጅ መንጠባጠብ እንዲሁም ፍሳሽ ሳይጠረግ እንዳለ ተቀምጧል።
የኦጎኒላንድ ማህበረሰቦች የነዳጅ ማውጣቱ ሂደት የአካባቢ ብክለትን እንደፈጠረባቸው በመናገር ተቃውሞ በማሰማታቸው ሼል እንደ አውሮፓ አቆጣጠር ከ1993 ዓመተ ምህረት ጀምሮ ከዚያ ነዳጅ ማውጣቱን አቁሟል። የሆነ ሆኖ የነዳጅ ቱቦዎቹ አሁንም በአካባቢው ተዘርግተዋል። አምነስቲ ኢንተርናሽናል ከመረመራቸው 4 አካባቢዎች ሁለቱ በ2008 እና በ2009 እንደ አውሮፓ አቆጣጠር በኦጎኒላንድ የፈሰሱ ናቸው። የሼል ኩባንያ ዛሬ ባወጣው የጽሑፍ መግለጫ ህገወጥ የነዳጅ ማጣራት ስራና በስፋት የሚካሄደው የነዳጅ ስርቆት በቀጣይነት ለነዳጅ መፍሰስ ምክንያት ሆነዋል ብሏል። ሆኖም ምክንያቱ ምንም ይሁን ምን በራሱ የነዳጅ ተክልና በሌሎችም ያለውን የነዳጅ ፍሰት እጠርጋለሁ ብሏል ሼል። የአምነስቲ ኢንተርናሽናል አጥኚ ማርክ ዲሙት በኦጎኒላንድ የነዳጅ ፍሳሽ የእርሻ ማሳዎችን፣ የአሳ ማጥመጃ ወንዞችን ስለበከለ ማህበረሰቡ ሰርቶ የሚበላው ጠፍቶታል። ኃላፊነቱ ግን የሼል ብቻ ሳይሆን የናይጄሪያ ህግ አስከባሪዎችም ጥፋት ነው ብለዋል።
ምርመራ ካካሄድንባቸው 4 አካባቢዎች በ3ቱ ያገኘነው እውነታ የናይጄሪያ መንግስት ህግ አስከባሪዎች ሼል ፍሳሹን አጽድቶታል ብለው የማረጋገጫ ሰነድ ለኩባንያው ሰጥተውታል። የሰጧቸው ማስረጃ ደረጃውን የጠበቀ ጽዳት እንደተካሄደ ነው የሚናገረው። ነገር ግን በምድር ላይ ያለው እውነታ ይህንን አያረጋግጥም። ፍሳሹ አሁንም እንዳለ ነው።
ከናይጄሪያ የነዳጅ ፍሳሽ ተቆጣጣሪና ህግ አስከባሪ ኤጀንሲ ተወካይ መልስ ለማግኘት የተደረገው ሙከራ አልተሳካም።
ወደ ቀጣዩ የመጽሔት ትንታኔ ርዕስ እናልፋለን። ወደ ደቡብ አፍሪካ ይወስደናል። ለዓመታት ኤች አይቪ ኤድስ ተስፋፍቶባት የቆየች አገር ብትሆንም ደቡብ አፍሪካ አሁንም ቢሆን ግን ለሞት የሚዳረጉ ሰዎች ጉዳይ ብዙም አይነገርም ይላል። በመሰረቱ በኤች አይቪ ኤድስ ከሚሞቱ ሰዎች 93% የሚሆኑት በስህተት በሌላ በሽታ እንደ ሞቱ ተደርጎ እንደሚዘገብም የእንግሊዝኛ ክፍል ባልደረባችን ጆኒ ካፖ ያጠናቀረው ዘገባ ይጠቁማል። አዳነች ፍሳዬ ታቀርበዋለች።
ዓለም አቀፍ የኤድስ መከላከል ማህበር እንደሚለው አንታይ ሪትሮቫይራል የተባለው መድኃኒት ከመጣ ወዲህ ደቡብ አፍሪካ ውስጥ በኤድስ ምክንያት የሚሞቱ ሰዎች ቁጥር ቀንሷል። ይህ መልካም ወሬ ሲሆን፣ መጥፎ ወሬ አሁንም ኤድስ ለሰዎች ሞት ዋናው ምክንያት ሆኖ መቀጠሉ ነው። በርደን ያለው የበሽታ ማዕከል ክፍል ስራ አስኪያጅ ዶክተር ደቢ ብራድሾው ከስራ ባልደረቦቻቸው ጋር ሆነው እንደ አውሮፓ አቆጣጠር ከ1997 እስከ 2010 ዓ ም በነበረው ጊዜ ውስጥ በኦፊሴል ሲነገር የቆየውን የሙታን አሃዝ ተመልክተዋል።
ቡድኔ የኤድስ ወረርሽኝ ከገባበት ጊዜ አንስቶ ላለፉት 15 ዓመታት ገደማ ሲሰራበት ቆይቷል። በ2000 ዓ ም ገደማ ከ15 ዓመታት በፊት ማለት ነው፣ የኤች አይቪ መዛመት እየጨመረ መሄዱን ተገነዘብን። በሀገሪቱ ስለሚሞቱት ሰዎች የሚቀርበው አሃዝ ታዲያ በኤድስ ምክንያት የሚሞቱትን አያሳይም ነበር። ለዚህ ምክንያት የሆነው በኤድስ ስለሞቱት ሰዎች ስለማይነገር ነው።
ደቡብ አፍሪቃ ከ15 ዓመታት በፊት ትልቁን የዓለም የኤድስ ጉባኤን ባስተናገደችበት ወቅት ያኔ የሀገሪቱ ፕሬዚደንት የነበሩት ታቦ ኢምቤኪ ኤችአይቪ ኤድስን እንደሚያስከትል አይቀበሉም ነበር። በብዙ መቶዎች የሚቆጠሩ የሳይንስ ጠበብት የታቦ ምበኪን አቋም ነቅፈው ነበር።
There was also quite a political challenge at that point.
የኤድስ ተቃዋሚዎች ውዥንብር ይነዙ ስለነበርም ፖለቲካዊ ተግዳሮት መሆኑ አልቀረም። ስለሆነም ኤችአይቪ ለሞት ምክንያት መሆኑን ለመገንዘብ ቆርጠን ተነስተን ነበር። ይህን መሰረት በማድረግ ነበር ስለሚሞቱ ሰዎች ጉዳይ የሚከታተል አሰራር ያቋቋም ነው።
ብራድሾውና ቡድናቸው ብዙውን ጊዜ ኤድስ ሊይዛቸው የሚችል የእድሜ ክልል ውስጥ ያሉ ሰዎች የሞቱበትን ምክንያት መከታተል ጀመሩ። ብዙዎቹ በዛ እድሜ ክልል ውስጥ ያሉ ሰዎች ሳምባ በሽታን፣ ተቅማጥንና ማጅራት ገትርን በመሳሰሉት በሽታዎች እንደሞቱ ነበር በኦፊሴል የተነገረው። በጥናቱ መሰረት ግን የኤችአይቪ ኤድስ ቅጽል ስሞች ሆነው እንደተገኙ ብራድሾው ገልጸዋል። ብራድሾው አያይዘውም በኤችአይቪ ኤድስ በሽታ ዙሪያ ያለው የመካድ ሁኔታ እየቀነሰ ቢሆንም ደቡብ አፍሪካ ውስጥ ስለ በሽታው ብዙም ግልጽነት እንደሌለ ጠቁመዋል።
ስለ ኤድስ ለማንሳት ያለመፈለጉ ደረጃ ከፍተኛ ነው። ሐኪሞች በሽተኞች የሞቱበትን ምክንያት በሚገልጹበት ፎርም ኤችአይቪ ኤድስ ብለው ለመጻፍ አይፈልጉም። ስለሆነም ሰዎች ስለ በሽታው ለመናገር አይፈልጉም።
እንዲህ አይነቱ ዝንባሌም በሽታውን በመከላከልም ሆነ የታመሙትን ለማከም ለሚደረገው ጥረት እክል እንደሚሆን ብራድሾው ያስገነዝባሉ። የሕክምናው ሁኔታ ውጤት ያስገኝ እንደሆነና በሽታው እየቀነሰ ይሁን አይሁን ለማወቅ ያለመቻል ሁኔታ በሽታውን ለመከላከልም ሆነ ለማከም የሚደረገውን ጥረት ከባድ ስለሚያደርግ ያሳስበናል ብለዋል ብራድሾው። ኤችአይቪ ኤድስ ደቡብ አፍሪካ ውስጥ በከፍተኛ ደረጃ ተስፋፍቶ በነበረበት ወቅት በየቀኑ 700 የሚሆኑ ሰዎች በበሽታው ይሞቱ ነበር። ከአምስት ዓመታት በፊት በቀን ወደ 560 ወርዶ እንደነበር፣ ከዚያ በኋላ ደግሞ የሞቱ መጠን እየቀነሰ እንደመጣ ብራድሾው ገልጸዋል። ይሁንና የሞቱ አሃዝ ቢቀንስም ብዙ ሰዎች በበሽታው መያዛቸው እንደቀጠለ ጨምረው ገልጸዋል።
It's difficult to measure the rate, but at least 1-2% of the population.
መጠኑን መለካት ከባድ ቢሆንም በየአመቱ ቢያንስ ከሀገሪቱ ህዝብ ከአንድ እስከ 2% የሚሆኑ ሰዎች በበሽታው ይያዛሉ። ይህ ሁኔታም በሽታውን ለማጥፋት አያግዝም።
በአሁኑ ወቅት ከአጠቃላይ የደቡብ አፍሪካ ህዝብ 12% የሚገመት ኤችአይቪ ያለባቸው፣ እስከ 2010 ዓመተ ምህረት በነበረው ጊዜ ውስጥ በኤድስ ምክንያት የሞቱት ሰዎች ብዛት ወደ 3 ሚሊዮን የሚጠጋ እንደነበር፣ አንታይሪትሮቫይራል የተባለው የኤድስ መድኃኒት በጊዜው ደርሶ ቢሆን ኖሮ 1 ሚሊዮን የሚሆን ህዝብ ህይወት ማትረፍ ይቻል እንደነበር ብራድሾው አስገንዝበዋል።
የመጨረሻው የምሽቱ ዘገባ ደግሞ የተባበሩት መንግስታት የስደተኞች መርጃ ድርጅት UNHCR እንደሚለው አገር አልባነትን ለማብቃት ከአንድ ዓመት በፊት የተጀመረው የአስር ዓመት ዘመቻ እምብዛም አጥጋቢ ያልሆነ እርምጃ እያሳየ ነው ብሏል። ከመንግስታቱ ድርጅት ማዕከል ጄኔቫ ሊሳ ሽላይን የዘገበችውን ትዝታ በላቸው ታቀርባለች።
አንድ 10 ሚሊዮን የሚሆኑ ሰዎች በማንም አገር በዜግነት የማይቆጠሩ አገር አልባ ናቸው። አገር አልባ ስለሆኑም ትውልድን የሚመሰክር የማንነት ማስረጃ ሰነድ ስለሌላቸው በእነዚህ አማካይነት የሚገኝ ጥቅማ ጥቅም የላቸውም። የተባበሩት መንግስታት ድርጅት እንደሚለው በአሁኑ ጊዜ በየ10 ደቂቃ አገር አልባ የሆነ ህፃን ይወለዳል። የመንግስታቱ የስደተኞች ድርጅት UNHCR የስደተኛ መብት ጠባቂ ከፍተኛ ኮሚሽነር ቮልከር ተርክ ለአሜሪካ ድምጽ ራዲዮ ሲናገሩ አገር አልባ ህፃን ህልሙን ማሳካትና መሆን የሚፈልገውን መሆን ሳይችል በቀቢጸ ተስፋ ውስጥ ነው የሚያድገው። አገር አልባነት ከፍተኛ የስነ ልቦና ቀውስ የሚፈጥርና ልጅ በማንነቱ እንዳይተማመን የሚያደርግ ነው ይላሉ።
They are trapped in a bit of a vicious circle because they compare obviously themselves with others and
ራሳቸውን ሀገር ካላቸው ጋር ስለሚያወዳድሩ በማይለቅ የማንነት ማጣት አዙሪት ነው የሚያድጉት። በመልክ ልክ እኔን የሚመስል ዜግነት ያለው የትምህርት ዕድል፣ የጤና ጥበቃ አገልግሎት ያለምንም ችግር ይቀርብለታል። እኔ ለምን ተነፈገኝ? የኔ ልዩ የሆነው ስለምንድነው? የሚሉ ጥያቄዎች ይመላለሱባቸዋል።
የተባበሩት መንግስታት የስደተኞች ድርጅት UNHCR አገር አልባ ልጆች ተነጥለው በአሉታዊ የመታየት አድሎ ወከባና ብዝበዛ እንደሚደርስባቸውም ይናገራል። አገር አልባነት በሁሉም ክፍለ ዓለም ይገኛል። ሰዎች አገር አልባ የሚሆኑት ለምሳሌ በሶቪየት ህብረት እንደነበረው አንድ የነበረው አገር ሲከፋፈልና ሲበተን ወይንም እንደ ደቡብ ሱዳን አዲስ አገር ሲፈጠር ነው። የጾታ አድሎም ለአገር አልባነት ያበቃል። ለምን? ብዙ ሀገሮች የእናትን ዜግነት ለልጅ ስለማያስተላልፉ። አገር አልባነት ሊወገድ ይችላል ይላሉ ኮሚሽነር ቮልከር ተርክ።
For instance, in Côte d'Ivoire, in the Ivory Coast, you had...
ለምሳሌ ቀደም ብሎ በኮት ዲቯር የአገር አልባነት ችግር ነበረ። ነገር ግን ሀገሪቱ የብሔራዊ ዜግነት ህግ ስታወጣ ችግሩ ተፈታ። አንድ ሀገር የፖለቲካ ፈቃደኝነትና እውነተኛ ፍላጎት ካለው በዚያ ሀገር ለረጅም ጊዜ በአገር አልባነት ለኖሩ ሰዎች፣ ህዝቦች ዜግነትን በመፍቀድ ችግሩን ሊፈታ ይችላል።
የተባበሩት መንግስታት የስደተኞች መርጃ ድርጅት UNHCR በማንኛውም ሀገር ልጆች ሲወለዱ እንዲመዘገቡ፣ እናቶች ዜግነታቸውን ለልጆቻቸው እንዲያስተላልፉ፣ በዘር በጎሳና በሃይማኖት ምክንያት ልጆች ዜግነት እንዳይነፈጋቸው የዓለም ሀገሮችን ይጠይቃል።
አድማጮች የምትከታተሉት በ19 በ22 እና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን የዛሬ ማክሰኞ ስርጭት ነው። ስርጭቱ እስከ ምሽቱ 4 ሰዓት ይቀጥላል። በነጻው የስልክ መስመር 202-205-9942 የውስጥ መስመር 14 ከተቀበልናቸው የእናንተ አስተያየቶች ለሰዓቱ እነዚህን እናሰማለን።
ሃሎ ቮይስ አሜሪካ፣ ሰላም ናችሁ? እንዴት ናችሁ? የዝግጅታችሁ ተከታታይ ነኝ። የምታቀርባችሁን ዝግጅቶች በንቃት ነው የምከታተለው። ፖለቲካዊና ሀገራዊ ጉዳዮች ላይ የሚነሱ በሙሉ በጣም ተከታታይ ነኝ። በዛሬው ምሽት ማለትም በቅዳሜ ምሽት ፕሮግራም ትዝታ ከትግራይ ነጻ አውጪ ነኝ ከሚለው በኤርትራ ውስጥ የሚገኘውን ሊቀመንበር መሪ ጋር ያደረገችውን ቃለ መጠይቅ ተከታትያለሁ። እነዚህ ሰዎች እኔ ሻቢያ በህይወት እያለ ስፔሻሊ ኢሳያስ አፈወርቂ በህይወት እያለ የኢትዮጵያን አንድነትና ዲሞክራሲያዊት ኢትዮጵያ ሰፍና በአይኑ የማየት ለማየት አይደለም የመስማት ፍላጎት የሌለውን መሪ ኢትዮጵያን ይደግፋል ብሎ ማውራታቸው በጣም ይገርመኛል። ይልቁንስ ሻቢያና ወያኔ የተሰጣቸውን ኢትዮጵያን የማፈራረስ ኢትዮጵያን ህዝብ እርስ በርሱን በአይነ ቁራኛ እንዲተያይና ሰላም እንዳይኖር የማድረግ ተልኳቸውን የተወጡ ያሉ ሰዎች ናቸው። እኔ ወያኔና ሻቢያ ተጣልተዋል የሚለው ለእኔ አይዋጥልኝም። ምክንያቱም ሻቢያ ቢጣሉ ኑሮ በባድመ ጉዳይ ላይ በተነሳ ጦርነት አብቅቶለት የነበረው በዛን ሰዓት ነበረ እና እናንተ እዛው ተቀምጣችሁ ዝም ብላችሁ የሻቢያንና የወያኔ ድም የማራዘም እንጂ የምታመጡት ለውጥ የለም። የቁም እስረኞች ናቸው።
ቪኦኤ የአማርኛ ፕሮግራም ዝግጅት ክፍሎችን ስለ ትብብራችሁ እያመሰገንኩ ኢትዮጵያ ጠቅላይ ሚኒስትር በሰጡት ጋዜጣዊ መግለጫ ላይ ቀረበውን አስተያየት ሰምቼ ነው። ለ25 ዓመት እኮ በተስፋ እኖርን ጎበዝ። ተስፋ 25 ዓመት እንዲህ ጉልበት ሰጥቶ የሚያኖረን ከሆነ እውነተኛውንማ ስናገኝ እንዴት እንደምንሆን አላቅም። እና እንደ ውሸት ቢበቃ ምን አለ? በተለይ አቶ ታምራ፣ እኔ በጣም የሚገርመኝ ነገር ነው፣ ጓደኞቼ እውነት ስለጻፉ አልገቡም ይላሉ። እንደገና ደግሞ መሪዎች እውነቱን የሚነግራቸውን አይነኩም ይላሉ። የተምታታ አባባል ነው። እኔ በአቶ ታምራት አገላለጽ ውስጥ አቶ ሞላን አይነት አቋም ነው የማየው። ይሄ መንግስት እንኳን አዲስ አበባ እየኖሩ ተቃዋሚ ነኝ ለሚሉ ቀርቶ ጫካ ገብተው 14 ዓመት ሙሉ ጥርሱን ነክሶ የኢትዮጵያን ሕዝብ ነጻነት ሊያፍኑ የሚፈልጉ መንግስታትን ሊረዱ ቆርጠው የተነሱ ሰዎች እንደሚያሰማራ የታወቀ ነው እና እኛ ሰልችቶናል ብዬ ነው እኔ የማምነው። ቪኦኤ አመሰግናለሁ። ተመስገን ነኝ ከዲሲ ቻው።
ጤና ይስጥልኝ ቪዎች። በዛሬው ዕለት ጠቅላይ ሚኒስትሩ ስለ ሚዲያ ያደረጉትን ገለጻ በማስመልከት ኢትዮ ሚዳር አዘጋጅን ጌታቸው ወርቁን፣ ታምራት ወልደ ጊዮርጊስን እና እስክንድርን አዋይታችሁ ነበር። ታምራት ካለው ላይ አስተያየት ለመስጠትና አድማጭም ታዝቦ እንዲያልፈ መፈልገውን አስተያየት ለመስጠት ነው። ሆነ ታምራት እንዳለው ያደግ ትችትን አይፈራም። እንግዲህ ፍርዱን ለአድማጭ ተሰጥቷለው። ትችትን የማይፈራ ከሆነም እንግዲህ አድማጭ ነው የሚወስነው። አድማጭና እዛው ኢትዮጵያ የሚኖረው ህዝብ ነው የሚወስነው። እውነት ግን ያደግ ትችትን የማይፈራ ነው። አመሰግናለሁ ቪዲዮዎች።
የደወላችሁና አስተያየት የሰጣችሁንን አድማጮች እናመሰግናለን። ፕሮግራማችን እንዲሁ እየተከታተላችሁ አስተያየት መስጠት ችላ ትበሉ። አሁን ከምሽቱ 3 ሰዓት ከ31 ደቂቃ ነው። አርዕስተ ዜና አሰማለሁ። የሩሲያውን አውሮፕላን የጣልኩት እኔ ነኝ በማለት እስላማዊ መንግስት ነኝ ባዩ ነውጠኛ ቡድን የሰጠውን ቃል ፕሮፓጋንዳ ሲሉ የግብፁ መሪ አብዱላ ፋታህ አልሲሲ አስተባበሉ። ፕሬዚዳንቱ ለቢቢሲ በሰጡት ቃል በአይሲስ ምክንያት ነው አውሮፕላኑ የወደቀው የሚለው ፕሮፓጋንዳ የግብፅን መልካም ገጽታና የተረጋጋ ሰላም ማጥለሚያና ማደፍረሻ አንዱ አካል ነው ብለው እመኑኝ ሳይናይ ውስጥ የደረሰው አደጋ በግብፅ ሙሉ ቁጥጥር ስር ነው ሲሉም አስገንዝበዋል። የዚሁ የሩሲያ አውሮፕላን ሰለባ ቤተሰቦችም የሟቾችን አስከሬን ለይተው እየተረከቡ ሀዘን ላይም እንደሆኑ ተገልጧል። አሶሺየትድ ፕሬስ እንደዘገበው የመጀመሪያዎቹ 10 አስከሬን ማንነት ተለይቶ ታውቋል። አንድ የሩሲያ ባለስልጣን እንዳስረዱት የ140 ሰዎች አስከሬንና ከ100 የሚበልጡ ልዩ ልዩ የሰውነት ክፍሎች ትናንትናና ዛሬ ማክሰኞ በአንድነት ሆነው በ2 የመንግስት አውሮፕላኖች ወደ ሴንት ፒተርስበርግ ተጓጉዘዋል። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሁለተኛውን የፕሮግራም አጋማሽ ጀምረናል። ሐኪሞን ይጠይቁ ሐኪሞን ይጠይቁ። አሉላ ከበደ ነው አዘጋጁ። እንደ መግቢያ በሰጠኝ መሠረት በመጪው ተከታታይ ቅንብሮቹ በልማድ የስኳር በሽታ በመባል በሚታወቀው የህመም አይነት ዙሪያ ለደረሱ በርካታ የአድማጭ ጥያቄዎች ማህበራዊ ማብራሪያዎችን ያቀርባል። ለምሽቱ ታዲያ ኮርኒያ በመባል በሚታወቀው የአይናችን ክፍል ላይ የሚደርስ የህመም ሁኔታዎችን ይመለከታል። ሙያዊ ትንታኔውን የሚሰጡን የአይን ቀዶ ህክምናና የአይን ነርቭ ህክምና ባለሙያ ዶክተር ወርቃየው ከበደ ናቸው። አሉላና ዶክተሩ ይቀጥላሉ።
ኮርኒያ በመባል የሚታወቀውን የዚህን የአይን ክፍል በአማርኛ በግርድፉ የአይን መስታወት የሚል ተዛማጅ ትርጓሜ ወይም አጠራር መጠቀም ነው የመረጥ ነው። አጠራሩ በትክክል ይገልጸው ከሆነ እርስዎ ያረጋግጡልናል። በሁለቱ አድማጮቻችን የተጠየቁትን ጨምሮ የህመሙን ጠባይና ምንነት እንዲሁም ህክምናና እንክብካቤ ወደሚመለከቱ ዝርዝሮች ከመዝለቃችን አስቀድሞ ራሱ ኮርኒያ የተባለውን የዚህን የአይን ክፍል ምንነት በመረዳት ብንጀምር፣ ኮርኒያ ምንድን ነው? የትኛው የአይን ክፍል ነው?
ጥሩ፣ አመሰግናለሁ። እንግዲህ ኮርኒያ እንዳልከው በአማርኛችን የአይን ብረት ብለን የሚጠራበት ሁኔታም አለ። ግን የአይን መስታወት የሚለውን የተሻለ በትክክል የሚወስነው ይመስላል። ኮርኒያ የምንለው ፊት ለፊት አይን ስንመለከት ጠቆር ያለ ቆዳ ያለን ሰው ላይ ጥቁር ሆኖ የሚታየን ክቡ አካል ነው። ይሄ ነጮችም ላይ ስናየው ደግሞ ከበስተጀርባ ሰማያዊ አይነት ከለር ይዛል። እንደ ሰው ዘር አይነት ቀለሙ ይለያያል። ያ ቀለም ግን የኮርኒያው ቀለም አይደለም። ከኮርኒያው ጀርባ ሌላ ወደ አይናችን የሚገባ ብርሃንን መጠን የሚቆጣጠር አይሪስ የምንለው አለ። የእሱ ነጸብራቅ ነው ከኮርኒያው በስተኋላ ያለ ነው፣ ራቅ ብሎ ከበኋላ ያለ ነው። ኮርኒያው ልክ እንደ መስታወት ብርሃን ማስተላላፊ ስለሆነ የጀርባውን ያለውን ቀለም ስለሚያሳየን እንጂ ኮርኒያ በተፈጥሮው ልክ እንደ መስታወት ንጹህ የሆነ ብርሃን የሚያሳልፍ አካል ነው እና ይህ አካል እንደው የአይን መስታወት ብንለው ትክክለኛ እንደው ልክ ኮርኒያውን ስራም እንደው ዲስክራይብ የሚያደርገው ነገር ስለሆነ የአይን መስታወት ብንለው ብዙም ከእውነታው የራቀ አይደለም።
የኮርኒያ ወይንም የዚህን የአይን ክፍል ስራም ይገልጸዋል ነው የሚሉን?
አዎ፣ ስራውን የሚገልጻል። ልክ እንደ ሌንስ ነው በራሱ አይናችን ልክ እንደ ካሜራ አይነት። አሁን የካሜራ ስራው ልክ የአይንን የተፈጥሮ ስራ በመቀዳት በመረዳት የመጣ ነው እና አይናችን ሌንስ ሲስተም አለው። ይሄ የመጀመሪያው ውጭ ያለው መስታወት ሌንስ ሲስተም ነው። ብርሃኑን በአስተላልፎ ውስጥ ወደ ሬትናው እንዲገባ ማድረጊያ ብርሃን ማስተላለፊያ ሌንስ ነው እና በትክክልም የአይን ሌንሳችን ስለሆነ ይህ አባባል በትክክል ስራውን በተሻለ ያስቀምጠዋል ብዬ ገምታለሁ።
መልካም ዶክተር ወርቃየሁ፣ እንግዲህ የዚህን የአይን ክፍል ምንነት ከተረዳን ጠቀምነው የአይን መስታወት መቁሰል በዋናነት መሰረት የሆኑ ወይም በምንጭነት የሚታወቁ ችግሮች አሉ። በምንድን ነው የሚመጣው?
ይሄ በምን ሊመጣ ይችላል? አልሰር ስንል ያው ቃሉ እንደሚናገር አንድ ውጫዊ የሆነ አካል ሲላጥ እንደማለት ነው። ይህ ነገር ምንድን ነው እንግዲህ ቅድም መጀመሪያ እንዳልኩት የአካሉን ስራውን ምንነቱን ስንረዳ ኮርኒያል አልሰር በችግርነቱ ደግሞ ምን እንደሆነ ለመገንዘብ ይረዳናል። ቅድም እንዳልኩት እንደ መስታወት ብርሃን ማስተላለፍ ያለበት አካል ነው። ስስ ነው። ደግሞ እንደሚታየው ፊት ለፊት በቀጥታ ከአካባቢያችን ጋር ግንኙነት ያለው ነው። ከኮርኒያ ፊት ለፊት ያለው የአይናችን ቅድም ብቻ ነው። ሌላ ነገር የለውም እና ይሄ ትንሽ ከአካባቢው ሊመጣ ለሚችል ነገር ሁሉ የተጋለጠ አካል ነው። አንድ ነገር ቢወረወር በቀላሉ ሊመታ የሚችል ቦታ ነው። እንዲሁ አይናችን ላይም በተለያየ ምክንያት ኢንፌክሽኖች ሞች ቢመጡ በቀላሉ ሊያጠቃው የሚችልበት ሁኔታ ላይ ነው ያለው እና ኮርኒያል አልሰር ይሄ መጫሩ ወይም መላጡ በምን ይመጣል? እንደው ከመጀመሪያ ብለን ብናስብ ያው ቅድም ባልተሰረት ውጭ የተጋለጠ አካል ስለሆነ አንድ ነገር በሩ አይናችንን ቢመታል የአካል ሊላጥ ይችላል። ይህንኑ ተከትሎም አንድ አካል ሲላጥ ወይምን ሲል ያው ለአየሩ ጋር አብሮ ኢንፌክሽን ሊመጣ ይችላል። ይህ ኢንፌክሽንም ደግሞ ስሩን እያባባሰ ሊሄድ ይችላል። ወይም ደግሞ ሌላው ምንድን ነው ኮርኒያል አልሰር ከሰውነታችን ከተያዙ ሌሎች በሽታም ጋር ተያይዞ ሊመጣ የሚችልበት ሁኔታ አለ። ይኸው ምንድን ነው ኮርኒያው ልክ እንደ መስታወት በሚያስተላልፍበት ወቅት ከሌላ የሰውነት አካላችን የሚለይበት ነገር ምንድን ነው? እንዲህ ብርሃን እንዲያስገባ ስለሚፈለግ በላዩ ላይ እንደ ሌላ አካላችን ደም ስሮች የሉትም። የሚያስፈልጉትን ምግቦች ከሰውነታችን የሚያገኘው በአካባቢው ካሉ የተለያዩ አካላቶች ነው እና ይሄ ወደ ዳር አካባቢ ኮርኒያውን ስናይ ሌሎቹ አካሎቹ በደንብ ደም ስር ያላቸው ከእነዚህም የተነሳ ምግብ የሚያገኝበት ስለሆነ አንዳንዴ በዳር በኩል ያለው ኮርኒያ ደግሞ ከሌሎች አካላችን ውስጥ ካሉ በሽታዎች ጋር በመያያዝ ሊጠቃ የሚችልበትና አልሰር ሊመጣ የሚችልበት አለ። ይህም አልሰሬቲቭ ኬራታይተስ የምንላቸው አሉ። ከሲስተሚክ ዲዝ ጋር የተያያዙ
ከውስጥ ደዌ ጋር የተያያዘ የሌላ የሰውነት ክፍል መጠቃቱ ጋር የተያያዘ ነው የሚሉን።
እንደዚህ አይነቶች ኮርኒያል አልሰሮችም አሉ። ለምሳሌ በተለይ ሮማቶይድ አርትራይተስ ማለት የሚባል በሽታ አለ፣ የሰውነታቸው መገጣጠሚያ የሚያጠቃ። እነዚህ ያላቸው ሰዎችም እንደዚሁ የኮርኒያውን በዳር በኩል ያለውን አካል ሊያጠቃ የሚችልበት ሁኔታ አለ። ሌላ ግሩፕ የሆነ ህመም አለ ኮርኒያል አልሰር ሊያመጣ የሚችል ማርጂናል ኮርኒያል አልሰር የምንላቸው አሉ። እነሱም እንደዚሁ በተለያየ ምክንያት ከሰውነት አካላችን ወይም ከኮርኒያ አጠገብ ያሉ የአይን አካሎች ጋር በተያያዘ ኮርኒያ ሊጠቃ የሚችልበት ሁኔታ አለ። እነዛም እንዲሁ ከመቆየት የኮርኒያን ወርመን ሊያመጡ የሚችሉበት ሁኔታ አለ እና በአጠቃላይ ኮርኒያል አልሰር ስንል እንግዲህ በእነዚህ ማዕቀፎች ውስጥ ነው የምናየው።
ዶክተር ወርቃየሁ፣ እንግዲህ የህመሞቹ መንስኤ እንዲሁም በተጓዳኝ የሚታዩ የበሽታው አይነቶች ሕክምናውንም ሊወስኑ ይችላሉና በይበልጥ የሚከሰቱ ከዚህ የአይን መስታወት መጫር ወይም መላጥ ጋር ተያይዘው የሚታወቁ የበሽታ አይነቶች የሚታከሙበት ሁኔታ ወይም ደግሞ ይህን ለማከም የሚደረገው የሕክምና ዘዴ ምን ይመስላል? አድማጮች፣ ለዚህና ለቀረው ታዲያ ለሌላ ሳምንት ቀጠሮ እንይዝ ነው። ኮርኒያል አልሰር የአይን መስታወት መጫር ወይም መላጥ የሚያስከትላቸውን ችግሮችና የህመሙን ጠባይ ነበር የተመለከትነው። ሕክምናውን ይመስላል። ከዶክተር ወርቃየው ከበደ ጋር በሚቀጥለው ሳምንት እንመለሳለን።
በነገራችን ላይ አሉላ እንደውን አቋርጥህና መግቢያው ላይ እንዳነበብነው የስኳር በሽታ በተለምዶ በሚባለው ህመም ላይ የአይን ነገር ይነሳል። እኔም ራሴ ብዙ ጊዜ አሁን ለስኳር አመመኝ ወይም ስኳር ለምርመራ የሚሄዱ ሰዎች ሐኪሙ አይኖን ተመርምረዋል ይላል። ግንኙነት ይኖረው የሆነ በሚቀጥለው ፕሮግራም ላይ ታነሳል።
ዋናውን ጥያቄ ነው አዲሱ ያነሳኸው፣ እንደጠቆምከው በመግቢያው ጠቀስ አድርገናል። አሁን በሩ ላይ ነው ያለ ነው ኮርኒያ የሚባለውን የአይናችን የውጭውን ሽፋን በቀጥታ ለአደጋ የሚጋለጠውን በተለያዩ ምክንያቶች በስኳር ብቻ ሳይሆን የሚጋለጥ ስለሆነ ያን የተመለከተን ያነሳ ነው። አዲሱ እንደምታውቀው ተከታታይ ዝግጅቶችን አንድ ዋና ጭብጥ አድማጮች የጠየቁ ጥያቄ እንይዝና በዚያ ዙሪያ ለአድማጮች ሊረዱ ይችላሉ የሚሉ የምንላቸውን በርካታ ጥያቄዎች የምናነሳበት እናደርጋለን። በተከታታይ ነው እና ዝግጅቶች የምናደርገው የስኳር በሽታና የአይን ችግር የሚቀጥሉት ተከታታይ ፕሮግራሞቻችን ትኩረት ስለሆነ ቀጠሮ ቢሰጥበት ለአንተም ጭምር ይገናኛል። በእርግጥ
መደም ነው ስቱዲዮን ባለውን ቁጭ ብዬ ደስ ላይ መስማት አለብኝ። ዜር ስትልም ከእንግዳ ጋር አመሰግናለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ተከታዩ ንግድና ምጣኔ ሀብት ነው።
ሰላም ጤና ይስጥልን፣ እንደምናመሻችሁ። በምሽቱ የንግድና ምጣኔ ሀብት ዝግጅት የኢትዮጵያን የግብርና ዘርፍ እንመለከታለን። በበርካታ የኢትዮጵያ አካባቢዎች የአፈር አይነቶችን ጥናት፣ የተቀናጁ የግብርና ግብዓት አቅርቦቶችና አሰራሮችን በማስፋፋት የሚሰራው የኢትዮጵያ የግብርና ትራንስፎርሜሽን ኤጀንሲ ምርትና ምርታማነት እያደገ ነው ይላል። አንድ የልማት ምጣኔ ባለሙያ ደግሞ ዘለቄታ ላለው ለውጥ መሰረታዊ የሆነ መዋቅራዊ ለውጥ ያሻል ይላሉ። የኢትዮጵያ የኢንዱስትሪ ሚኒስትር ዴኤታ አቶ ታደሰ ኃይሌ በዚህ በአዲሱ ዓመትና አዲስ በቀጠለው የእድገትና ትራንስፎርሜሽን እቅዱ መንግሥት ግብርና መር የሆነ የኢንዱስትሪ እድገት መርሃ ግብር ቀይሷል ይላሉ። ዝርዝሩን ይዘናል። ተጨማሪ የገበያ መረጃዎችንም አካተናል። መልካም ምሽት። የኢትዮጵያ የግብርና ትራንስፎርሜሽን ኤጀንሲ ሰሞኑን ዳጎስ ያለ ይዘት ያለው ሪፖርት ይፋ ሲያደርግ በሀገሪቱ የግብርና ምርትና ምርታማነትን ለማሳደግ በርካታ ለውጦች ታይተዋል ይላል። ኸሊድ ቦምባ ለበርካታ ዓመታት በዩናይትድ ስቴትስ ውስጥ በቢልና ሜሊንዳ ጌትስ ፋውንዴሽን የሰሩ የልማት ምጣኔ ባለሙያ ናቸው። በአሁኑ ወቅት የኢትዮጵያ ግብርና ትራንስፎርሜሽን ኤጀንሲን ይመራሉ። በኢትዮጵያ መንግሥት ስር የሚተዳደረው መስሪያ ቤት ባለፈው አራት ዓመት ባከናወናቸው ተግባራት ውጤቶች መገኘቱን ነው የገለጹት።
የግብርና ዘርፍን በሰብሲስተንስ ያለ አነስተኛ ገበሬውን ወደ ኮመርሻላይዜሽን ለማምጣት ነው ያሰብኩት። አንድ ትልቅ ነገር በዛ ምርጥና ምርታማነቱን ማሳደግ ነው። ምርጥና ምርታማነት ካላደገ ወደ ገበያ ማምጣት እስከዚህ ድረስ ትልቅ ለውጥ አያመጣም እና በሁለት እጅ ነው መሳተፍ አለብን። አንዱ ምርታማነት ማሳደግ፣ ሁለተኛ ደግሞ ከገበያ ጋር በደንብ ማሳሰርና ገበሬው ጥሩ ዋጋ እንዲያገኝ ነው።
በኢትዮጵያ ምጣኔ ሀብት ለውጥ ለማምጣት ለዘመናት የተቀየሱ ስልቶችና የትግበራ እቅዶች እንዲሁም ስራዎች ግብርና መር የሆነ የኢንዱስትሪ ልማትን ማቀላጠፍና ልማቱን በጸና መሰረት ላይ ማኖርን ያካትታሉ። ከአጼ ኃይለ ሥላሴ ዘመነ መንግስት ጀምሮ በደርግም በአሁኑም አስተዳደር የተያዘው ስልት እንዲሳካ ይላሉ። ከ30 ዓመታት በላይ በዓለም ባንክና በሌሎች የልማት ድርጅቶች የሰሩት የልማት ምጣኔ ባለሙያ ዶክተር አክሎግ ቢራራ እንዲሳካና ለውጥ ለማምጣት መሰረታዊ የሆነ የመዋቅር ለውጥ ያሻል ይላሉ።
አንድ አገር መዋቅራዊ የሆነ ለውጥ ይታይበታል በሚባልበት ጊዜ ያን ኋላ ቀር የሆነው ወይም ደግሞ ብዙ ምርት የማያመርተው የኢኮኖሚ ክፍል ዘመናዊ የሆነ ሂዷል ማለት ነው። መዋቅሩ ተለውጧል በሚባልበት ጊዜ ለምሳሌ የእርሻ ምርትን ስንመለከት አማርቲያ ሴን ለምንድን ነው ህንድ ራሷን ችላ ድርቅ በሚከሰትበት ጊዜ ህዝቧን የምትመግበው ብሎ ይጠይቃል አማርቲያ ይልና፣ አይ ይሄ ስኬታማ ሊሆን የቻለውና ህንድ ድርቅ በሚመጣበት ጊዜ ራሷን ለመቻል የቻለችበት ዋናው ምክንያት አረንጓዴ አብዮት ስለተካሄደ ነው። የዝቅተኛ አምራቾች ስለጎለመሱና ባለቤትነትን ስለያዙ ነው ብሎ ይናገራል። ስለዚህ መዋቅራዊ ለውጥ ታይቷል ማለት ነው ህንድ ውስጥ። ሌላው ምሳሌ መዋቅራዊ ለውጥ ቪየትናምን እንውሰድ። ቪየትናም ቡና የሚባል ነገር አታመርትም ነበር። ህዝቧን ለመመገብ ሩዝ ትሸምት ነበር። በአሁኑ ጊዜ በሩዝ ራሷን ችላ ወደ ውጭ ገበያ ሩዝ ትሸጣለች። ቡና የማታመርት ሀገር አሁን ከዓለም ተወዳዳሪ የሆነ የቡና አምራች ኢኮኖሚ ፈጥራለች። ይሄ መዋቅራዊ ለውጥ ይባላል።
የኢትዮጵያ የኢንዱስትሪ ሚኒስትር ዴኤታ አቶ ታደሰ ኃይሌ ኢህአዴግ አዲስ በመሰረተው መንግስትና አዲስ ባስቀጠለው የእድገትና ትራንስፎርሜሽን እቅድ ግብርናና ኢንዱስትሪው የሚኖራቸውን ተመጋጋቢ ሚና እንዲያስረዳሉ።
አሁንም ቢሆን የግብርና ልማት ያው የመሪነት ሚናውን ይይዛል። ዞሮ ዞሮ ግን ሄዶ ሄዶ ወደ ኢንዱስትሪ ማዕከል ያደረገ ነው የሚሆነው። ምክንያቱም በሚቀጥለው ሶስተኛ የእድገትና ትራንስፎርሜሽን ኢንዱስትሪ ጎልቶና የመሪነት ሚና ይዞ እንዲጫወት ለማለት ነው። ስለዚህ በማዕከል አሁን ትኩረት የሚኖረው እርግጥ ለግብርና ልማት የራሱን ትኩረት ቢኖረውም ኢንዱስትሪን በደገፈና የኢንዱስትሪ ግብአትን እስካመረተ እና እስከደገፈ ድረስ ነው።
አሁን ደግሞ ጠቃሚ የገበያ መረጃዎችን እናድርሳችሁ። መቼም ጤፍ ንጉሥ እህል ስለሆነ በጤፍ ልጀምር። አንደኛ ማኛ ጤፍ 1600 ብር በኩንታል፣ ነጭ ጤፍ 1500 ብር፣ ሰርገኛ ደግሞ ከ1350 እስከ 1400 ብር በኩንታል ተሽጠዋል። ቀይ ጤፍ ደግሞ 1200 ብር መሳለም ያህል በረንዳ ተሽጧል። በየሰፈሩ ደግሞ ከ100 ብር ጀምሮ እየጨመሩ የችርቻሮ ነጋዴዎች በየእህል ቤቱና በየወፍጮ ቤቱ ሸጠዋል። በቆሎ ተፈትጎ የተበጠረው 600 ብር ሲሆን በኩንታል ከ450 ብር ጀምሮም ተሽጧል። ስንዴ ከ900 ብር እስከ 1100 ብር ነው። ገብስ አይነት አለው። ቢራ ለሚወዱ ፈሳሽ ዳቦ ገብስ 800 ብር በኩንታል። የለም ጥርስ የማይዝ ቆሎ ካላችሁ ደግሞ ሰነፍ ገብስ 1100 ብር ገብቷል። ነጭ ገብስ ለበሶና ለገንፎ የሚሆነው 900 ብር፣ በየቤታችሁ ጠላ ለምትጠምቁ ደግሞ አሻሮ የሚሆነው ጥቁር ገብስ 700 ብር በኩንታል ተሸጠዋል። ከኢትዮጵያ ብሔራዊ ባንክ ባገኘነው የገበያ መረጃ መሠረት አንድ የአሜሪካ ዶላር 20 ብር ከ91 ሳንቲም ተመንዝሯል። ፓውንድ 32 ከ35 ሲሆን ዩሮ ደግሞ 23 ብር ከ05 ሳንቲም ተመንዝሯል። አድማጮች፣ ለምሽቱ ያሰናዳናቸው የንግድና ምጣኔ ሀብት ዝግጅት ዜናዎች እነዚህ ነበሩ። ሳምንት በሌላ ዝግጅት እስከምንገናኝ የምሰናበታችሁ ሄኖክ ሰማእግዜር ነኝ። መልካም ምሽት።
ሄኖክ እናመሰግናለን። አዲሱ ይህን ነገር ያሰብክ ይመስላል።
ምንም አላሰብኩ፣ ብቻ
ገብስ
ምናምን ሲል የቆሎ ነገር ትዝ አለኝና፣ ቆሎ ደግሞ አንተ ከእኛ ቢሮ ከማይወዱ ሰዎች አንዱ ነው።
ቆሎ አድናቂ ነኝ። የሚወዱ ሰዎች የማይወደው ቦታ ባልደርስ እንኳን እናንተ ያላችሁን የመሰለ ፍቅር ስለሌለኝ ከእናንተ ጋር ልሰለፍ አልችልም። ግን ቆሎ የመሰለ ጥሩ ነገር
ስለምወድ አጠገቤ አንተን ያለኸው አትሻማኝም። እንደ ልቤ
ልንገር ይሁን እንዴ አድማጮች ላንድ ሰዎች ቆሎ መስሪያ ቤት በብዛት ይዘው የሚመጡ የሚያከፋፍሉ ለቤት ለቆሎ ልምድ ስላላቸው ለሚያውቁ ብቻ ሳይሆን ሌሎች ሰዎች ሁሉ ቆሎ እንዲወዱ ያደረጉ
ንግድና ምጣኔ ሀብት ሰነፍ ቆኖ የሚል ነገር ስላነሳ በዛ መነሻ ነው። አድማጮች፣ ጊዜ ለመፍጀት አይደለም። የአሜሪካ ድምጽ ራዲዮ ጣቢያ ፕሮግራሙን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ትንሽ ዘና ለማድረግ አንድ ሙዚቃ ብትጋብዘን ቀጥለው እናልፋለን።
በሰዓቱ የደረሰ ጥቁር አንበሳ ይላል አብዱኪያር በቅርቡ ያወጣው ሲዲ ነው።
መልካም፣ እሱን ትንሽ እናቆይና እንግዲህ መጀመሪያ አንድ የቪኦኤን ርዕሰ አንቀጽ
ሙዚቃ እያለ ነው።
የለም
አቀናባሪያችን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ዘንድሮ የወጣው ዓለም አቀፍ የሃይማኖት ነጻነት ሪፖርት የእምነት ነጻነትን የሚጥሱ መንግሥታት ብቻ አለመሆናቸውን በግልጽ አሳይቷል። አንዳንዶቹ የከፋ ጥሰቶች የሚፈጸሙት እንዲያውም በጽንፈኛ ቡድኖችና በአሸባሪ ድርጅቶች ነው። አይሲል የተባለው አሸባሪ ቡድን ባለፈው ዓመት ኢራቅ ውስጥ ይዞታውን አስፍቷል። በቁጥጥሩ ስር በሚገኙ ቁጥራቸው አነስተኛ በሆኑ ሕዝቦችና ሌሎች አማኞች ላይ የሚፈጽመውን ሰቅጣጭ ግፍም ቀጥሎበታል። አይሲል በእነዚህ ጊዜያት ወቅት ምን ያህል የዚዲዎችን እንደፈጀ ግን ማወቅ አንችልም፣ ምክንያቱም አንዳንድ የጅምላ መቃብሮች አሁንም እየተገኙ በመሆናቸው ነው። በዚህ መልክ የተቀበሉት ብዙዎች ስለሆኑ በግምት መናገር የሚቻለው በሺዎች መሆናቸውን ብቻ ነው። እነዚህ ሰዎች የተገደሉት ደግሞ የያዙትን እምነት ቀይረው እስልምናን አንቀበልም በማለታቸው ብቻ ነው። በርካታ በዚህ ጽንፈኛ እንቅስቃሴው ከአይሲል ጋር ያልተስማሙ የሺሃና ሱኒ ክርስቲያኖችና ሌሎችም ተገድለዋል አሊያም ከቤት ንብረታቸው እንዲፈናቀሉ ተደርጓል ይልና የቪኦኤ ርዕሰ አንቀጽ ሐተታውን ይቀጥላል። አይሲል በሁለቱም ማለት በኢራቅና በሶሪያ ድንበር በርሶ አካባቢ አተረጓጉም ጸረ እስልምና አቋም አላቸው የሚላቸውን ሁሉ ለማጥፋት ወይም በባርነት ለማስተዳደር ይሞክራል። በመቶ ሺዎች የሚቆጠሩ ሰዎችን አፈናቅሏል። የጅምላ ግድያ ፈጽሟል። ጠለፋ አካሂዷል። በባርነት ሸጧል ወይም ይዟል። ብዙ ሺህ ሴቶችና ሕፃናትን ደግሞ በኃይል አስገድዶ ሃይማኖታቸውን አስቀይሯል። በሶሪያ የአልኑስራ ግንባር የተባለው አሸባሪ ቡድን ዳራ ክፍለ ሀገር ውስጥ 7 የድሩዝ ሼሆችንና ሆምስ ውስጥ ደግሞ የፍራንስ ቫንደርሉ ቀሳውስትን ኢላማ አድርጎ ገሏል። አልኑስራ ግንባር በተጨማሪ ለበርካታ ጊዜ ቀሳውስትና መነኮሳትን ጠልፏል። የቦምብና ሌሎች ከሃይማኖት ጋር የተያያዙ ጥቃቶችን ፈጽሟል። በሰሜን ናይጄሪያ የሚኖሩ ሕዝቦች ራቅ ወዳለው የካሜሩን ሰሜናዊ ጫፍ ያሉ ዜጎችና በደቡባዊ የቻድ እና ኒጀር ግዛቶች ያሉ ሰዎች ቦኮ ሐራም ማስፈን በሚፈልገው የፖለቲካና ሃይማኖት እንቅስቃሴ ሳቢያ የሽብርና ውድመት ሰለባዎች ሆነዋል። ይህ ጽንፈኛ ቡድን ሆን ብሎ ኢላማ የሚያደርገው እንቅስቃሴውን የሚቃወሙትን ሁለቱንም ማለትም የክርስትናና እስልምና እምነት ተከታዮች ነው። በፓኪስታን ተመሳሳይ ጽንፈኛና አሸባሪ ቡድኖች የጸሎት ቤቶችን ያጠቃሉ፣ መሪዎቹን ይገድላሉ። በ2014 ዓ ም እንደ አውሮፓውያን ዘመን አቆጣጠር ብቻ ብዙ ሰዎችን ፈጅተዋል። በበርማም እንዲሁ በሮሂንግያና ሌሎች የእስልምናና ክርስትና እምነት ተከታዮች ላይ ያነጣጠሩ ጥቃቶች ይፈጸማሉ ይልና የቪኦኤ ርዕሰ አንቀጽ ሐተታውን ሲያጠቃልል በዓለም ዙሪያ የሚገኙ መንግሥታት አነስተኛ ቁጥር ባላቸው አማኞች ላይ የሚፈጸሙ ወከባዎችን፣ ልዩነቶችንና ሌሎች የሃይማኖት ጥሰቶችን ለመከላከል ወሳኝ እርምጃ መውሰድ አለባቸው። አይሲልን በተመለከተ ዩናይትድ ስቴትስ ከ65 ሸሪኮቿ ጋር በመተባበር ውጊያውን በቀጥታ ወደ አሸባሪዎቹ በማዞር ለመርታት ተግታ እየሰራች ነው ብሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አሁን ያ ሰዓት ደረሰለ።
ቀደም ትንሽ አድማጮችን ነው ይስኛ ነው ደንገር አድርገናል።
አይ በኋላ ይመጣላለን። ሙዚቃ እናሰማለን።
ድምፃዊ ነው የሚቀርበው፣ አብዱ ኪያር ነው። በቅርቡ የወጣው አዲስ ሲዲ
ነው አይደለም?
ልክ ነው። ግሩም ዜማዎች አሉበት። ወይ ጉዴ ይለናል በቀጣዩ ዜማው።
መልካም ነው። እሱን ሰምተን ደግሞ
Good day. ፈክረሻን ዳንዲያለ ለቤ ውስጥ ተደላደለ ተደላቶስ መቼ ቀረ ያስተከዘን ጀመር
በደስክስታው ነው ወደ ዜማው ነው እየወሰደን ያለ እንዴት ይዘለቃል ሰው ገዳዩን ወዶ የወደዱትን ሰው ሲደሰት ማየት ይያለ ነው አብዱኪያር መርካቶ በተሰኘው
አብዱኪያር የፕሮግራማችን እንግዳ ሆኖ ያቃል
ቀደም ባለ ጊዜ መርካቶ የተሰኘውን ተወዳጅ ዜማውን ባስተዋወቀበት ጊዜ እንግዳችን ነበር አሁን ግን መልሶ እንግዳችን ሊሆን ሰዓት የደረሰ ይመስላል
ነው
አጋጣሚው መጣ ያልከኝ ነበር
እናልባት በሚቀጥለው ራዲዮ መስኤት ሌላም የኪነ ጥበብ እንግዳ ይኖረናል
ለከ
ለየት ያለ አቀራረብ ነው ቀደም ሲል እንዳወራ ነው አንጋፋው የሳክስፎን ባለሙያ ጌታቸው መኩሪያ በጠና መታመሙን አድማጭ ገልጦናል ባለፈው ሳምንት እኔም ደውዬ አግኝቼዋለሁ ጌታቸውን አዎ በጠና ታሟል ሁኔታውን ስለ ህመሙ መቼ እንደጀመረው ታሪኩንም በመጠኑ እናወራለን እሱ አንድ ሆኖ አብዱንም ደግሞ በመጠኑ እናስተዋውቅና በአካል ስቱዲዮ ደግሞ አምጥተን በዛ የሚቀጥለው ሰዓት ላይ እንቀጥላለን አይደል
ልክ ነው አዲሱ ዛሬ እንደውም ሲዲዩ በዚህ በዋሽንግተን ዲሲ አካባቢ የተዋወቀበት ቀን ነው ምሽቱን ዝግጅቱንም ለመከታተል እንሞክራለን እንዳልከው እንግዲህ የሳክስፎኑን ሊቅ ጌታቸው መኩሪያን በዋና እንግዳ አድርገን አብዱንም እንግዳችን ነው የምናደርገው በቀጣይ ፕሮግራማችንም ዜማዎቹን ተቀም አድርገን እንጫወታለን ሰዓታችን ታዲያ ለማጠቃለያ ወሬዎች ጥቂት ደቂቃዎች አለ ያለን ይመስላል ከአብዱ ኪያር ዜማ በመጠኑ እንስማና ወደ ማጠቃለያ ወሬዎች
እንሄዳለን መልካም Sawa mamo no do Saw sikai o no do And then no mi noro And then no mi zalkaw Saw gada yo no do Fakir inda da loy Sam no ma genyata Ya wadda do tun saw Ya fakir utun saw Si desat maeta Way gode Way gode Way gode Gode, gode, gode Way gode
አድማጮች አጥራ ላይ ማጠቃለያ ዜና አለን። የሩሲያውን አውሮፕላን የጣልኩት እኔ በማለት እስላማዊ መንግስት ነኝ ባዩ ነው ጠኛ ቡድን የሰጠውን ቃል ፕሮፓጋንዳ ነው ሲሉ የግብጹ መሪ አብዱላ ፋታ አልሲሲ ዛሬ አስተባበሉ። ፕሬዚዳንቱ ለቢቢሲ በሰጡት ቃል በአይሲስ ምክንያት ነው አውሮፕላን የወደቀው የሚለው ፕሮፓጋንዳ የግብጽን መልካም ገጽታና የተረጋጋ ሰላም ያበላሻል እና ይሄም አንዱ የአገሪቱን ሰላም የሚያናጋ ነው ብለዋል። በዚሁ መሰረት አውሮፕላኑ ውስጥ ሰለባ የሆኑ ሰዎች አስክሬን እየተፈለገ ነው። ቤተሰቦችም ሀዘናቸውን እየገለጡ መሆኑ ታውቋል። ዓለም አቀፉ የፍልሰተኞች ድርጅት IOM ውስብስብ ለሆነው ሜዲትራኒያን አቋራጭ የስደተኞች ችግር መፍትሄ ይሆናል ሲል ባለፈው ዓመት ሐምሌ ያቀረበውን እቅድ አሻሽሏል። አዲሱ እቅድ ተከታታይ ጣልቃ ገብነትን ተግባራዊ ማድረግን ጨምሮ እስከ መጪው የአውሮፓውያኑ ዓመት 2016 መጨረሻ የሚቆይ መርሃ ግብር ዘርግቷል። የአውሮፓ ህብረት የድንበር መቆጣጠሪያ መስሪያ ቤት የመጀመሪያውን የፍልሰተኞች መመዝገቢያ ማዕከል ሊስበን ደሴቶች ላይ መክፈቱ ተገለጠ። በዚህ ዓመት ከ300,000 በላይ ፍልሰተኞች ናቸው ግሪክ ደሴት መግባታቸው የተመዘገበው። ብዙዎቹ የገቡት ባለፉት 6 ሳምንታት ሲሆን በዚህም የደሴቲቱን ህዝብ ቁጥር በ3 እጥፍ ከፍ አድርገውታል። ሞት ለአሜሪካ የሚለው መፈክር አሜሪካ ህዝብን የሚመለከት ሳይሆን አሜሪካ የምታወጣቸውን ፖሊሲዎች የሚመለከት ነው ሲሉ የኢራኑ ከፍተኛ ሃይማኖታዊ መሪ ዛሬ በድረገጻቸው ገልጠዋል።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
አዲሱ አበበንም ፕሮግራሙን ያቀናበረልን ንጉሱ ታምሬ ከተተኪው የስርጭት መሐንዲስ ወይም ፕሮግራሙን ከምትመራው ጋራ እንተዋቸዋለን። በእኛ በኩል ሰላም ተናደሩ።
አሁን የትግርኛ ስርጭት ይቀጥላል። The Voice of America